የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ በwww.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘወትር ሰላምታችንን ያስቀደምን የኢትዮጵያ አንድነት ሬዲዮን የዛሬ ጥቅምት 6 2009 ዓመተ ምህረት ወይንም እንደነጮቹ አቆጣጠር የኦክቶበር 16 2016 የተለያዩ ቅንብሮችን ይዘን ቀርበናል። በቅድሚያ አንድ ከድረገጽ የተገኘ ጽሑፍ እናስደምጣለን። የጽሑፉ ርዕስ የፊንፊኔ ደላላ አረ የገዢ ያለህ ሞጃዎች ሊኮበልሉ ይመስላል ይላል። በመቀጠል የሳምንቱ ዋና ዋና ዜናዎች ቀርባሉ። ከዜናዎቹ በኋላ አንድ አውዲዮ ቃለ መጠይቅና አጠር ያለ መጣጥፍ በተከታታይ ይቀርባል። በመጨረሻም ሳምንታዊ የኢትዮጵያ አንድነት ሬዲዮ መልእክት ከተደመጠ በኋላ የስርጭታችን ጊዜ ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም የለቱን ስርጭት በሚቀጥለው ሙዚቃ እንከፍታለን።
የፊንፊኔ ደላላ አረ የገዢ ያለ ሞጃዎቹ ሊከው በልሉ ይመስላል። ጤና ይስጥልኝ ጌታዬ። ግርመው ባላለሁ እሳት የላስኩ የፊንፊኔ ደላላ ነኝ። ምስጉን ጉዳይ ገዳይ ስለመሆኔ እግዚአብሔርም ሰይጣንም ያውቃሉ። ኪራይ ሰብሳቢ መሆኔን ድሪባም ኩማም ያውቃሉ። ውሎ አዳሬ ብሔራዊ አመሻሼ አብዮታዊ ሃሃ ላይን ባርቤቴ ቴሌባር ግዛቴ እውነት ነው ጥሎብኝ አረጋ ካዛንቺስ ነው ሲሉኝ ሳሪስ ቀበና ነው ሲሉኝ ባምቢስ ደላላ ምን ቀልባለው ብለው ነው ጌታዬ እንዴት ነው ትግነርሶ አይጠይቁኝ ይኸው ይህን ሳምንት እንዲችው ለመወዳት ዱለት እንኳ ጊዜ ልጣ ምን ላርግ ብለው ነው ከጥቃቅን ሚኒስተር እስከ ከፍተኛ ነጋዴ ንብረቴን ሽጥልኝ ብሎ ሰንጎ ይዞኝ ላይ ቦታ ገረመው ነው ታች ቦርድ ገረመው ነው መካኒሳ ሽጥልኝ ነው ሰሚት ቦርድ ሽጥልኝ ነው አጋዛኝ የሚልኮ ጠፋ ሻጭና ገዢ እንዲህ አልተመጣጠነበት ዘመን በድለላ ዘመኔ ገጥሞኛ አውቅ እንደገባኝ ከሆነ በፍንፍኔ ሰማይ ፍርሃት የነገሰ ይመስላል ሞጃው ሁሉ ነቅሎ አገር ለመልቀቅ ዳርዳርታ ላይ ያለ ይመስላል ፍንፍኔ የወጨጫ ተራራ የከበዳት ይመስላል ወትሮ ንብረት ለመግዛት አይናቸውን የማያሹት ኦሆዲዶች እንኳ ዛሬ ተገልብጠው ቁጭ ስልካቸውን ማንሳት ሁሉ ፈራሁ እኮ ሱሉልታ ቦታ ሽጥልኝ ነው ሰበታ ቦርድ ሽጥልኝ ነው አሃ ምንድን ነው ይሄን ያህል መንቦቅቦቅ አገር እንደው በአንድ ቀን አትፈርስ በሚስቱና በቅምጡ ስም አይኑን ጨፍኖ ያለ የሌለ ንብረት ሲገዛኝ ቪላ ከአፓርታማ ሲያግበሰብስ የከረመው ሆዲድ ሁላ የጭንቅ ቀን ሲመጣ እኔ ገረመው መረገም አለብኝ እንዴ ሰዎቹ ከኔ ራስ አልወርድ ያሉትስ ለምንድን ነው ንብረት አጋዛሁት ማለት በሥልጣን አብሬው ወሰለትኩ ማለት ነው እንዴ መዘንጋት የሌለበት ነገር እኮ እኔ ደላላ ነኝ አራት ነጥብ ሥራዬ ገዥና ሻጭን ማዳራት ነው አራት ነጥብ የገዥና የሻጭ የገንዘብ አመጣጥ ጤንነትን መመርመር ያለበት ፓስተር እንጂ ገረመው አይደለም ምን ይላል ይሄ ኦቦ አባዱላ ለምሳሌ ወዳጄ ነበር አሁንም ነው እጅግ አድርጌ የማከብረው ሰው ነው እንደ እርሱ ቸርና ለጋስ ሰው ካሪስ ሚድር እንዳልተፈጠረ እኔ ብቻ ሳልሆን ጠላቶቹም የሚመሰክሩት ነው ለምሳሌ የሰበታው ጌታ ኦቦ ሽመልስ ሐሰኖ ከስር ከተፈታ በኋላ አንድ ሁለት ጊዜ አግኝቸው ነበር ታዲያ መለኪያ ይዘን ስንጫወት ስማ ገረመው ኦሮሚያ ሰፊ መሆኗን ያወቅኩት በጂኦግራፊ ትምህርት ሳይሆን በአባዱላ ነው አለኝ እንዴት አልኩት ምን እንዴት አለው የኦሮሚያ መሬት ታድሎ ቢያልቅ ኖሮ በአባዱላ ዘመን ያልቅ ነበር ብሎ አሳቀኝ እውነቱን ሳይሆን አይቀርም በአባዱላ ትእዛዝና በሽሚያ አስፈጻሚነት የተቸበቸበው የሰበታና የፉሪ መሬት እንኳ ገና መቼ ተጋመሰና እና ምን ለማለት ፈልጌ ነው መጀመሪያውኑ የአቦ አባዱላን ቸርነት ማንም ጥያቄ ውስጥ የሚከተው ጉዳይ አይደለም ለምሳሌ እርሳቸው ቢሮ ገብቶ 200 ካሪ ሳይሸለም የወጣ የኦሮሞ ልጅ አላውቅም መገርሳ የሚባል ላጭር ጊዜ ልዩ ረዳታቸው ሆኖ የሠራ ወጣት ያጫወተኝን መቼም አልዘነጋውም በአንድ ወቅት ኦቦ አባዱላ የኦሮሚያ ፕሬዚደንት ሳሉ አንድ ያቤቱታ ደብዳቤ ይቀርብላቸውና ዘለግ ላለ ጊዜ መልስ ሳይሰጡበት ይቆያሉ ሥራ ብስቶባቸው ይሆናል ብላ ጸሐፊያቸው ማመልከቻውን ፈልጋ ጠረጴዛቸው ላይ ከፊት ለፊት አድርጋ አስቀመጠችላቸው በነገታው ከውጭ ደብዳቤዎች ጋር ተቀላቅሎ ተገኘ በደንብ ሲታይ ለካንስ ደብዳቤው ጀርባ ላይ የማመልከቻ ወረቀቱን ጫፍ አጥፈው የጻፉበት ነገር ነበር እንዲህ ይላል ከልዩ ዞኖች ክፍት ቦታ ተፈልጎ መመሪያው በሚፈቅደው መጠን ካርታ እንዲዘጋጅላቸው ቢደረግ ይላል ያቺ ከተክለ ሰውነታቸው ጋር በፍጹም በማትመጣጠን ፊርማቸው ከትዛዙ ስር ሁሌም አብራ አለች አባዱላ ደብዳቤው ላይ የጻፉት ነገር በዋና ጸሐፊያቸው ግራ መጋባትን ፈጠረ ሲጀመር የደብዳቤው ጭብጥ የመሬት ጥያቄ አልነበረም የአንድ ለልዩ ሥራ ጅማ የተመደበ የክልሉ መንግሥት ሠራተኛ በጤና ምክንያት ወደ ፍንፍኔ ሥራ ዝውውር ማድረግ እንዲችል ትብብር እንዲያደርጉለት ነበር የጠየቀው ለዚያውም አስማ አሰቃይቶት ነው የጠየቀው እንጂ ጨርሶውኑ የመሬት ጉዳይ አልነበረም ለካንስ ኦቦ አባዱላ መሬት ማደል ለምዶባቸው ከእርሱ በፊት በነበሩ ተከታታይ ደብዳቤዎች ላይ የጻፉትን እዚህም ላይ ጽፈውት ኖሯል የደብዳቤውን ጭብጥ እንኳ በቅጡ ሳይረዱ ገና ለገና የመሬት ጥያቄ ይሆናል በሚል የመሩት ደብዳቤ ነው ብቻ ታሪኩ ብዙ ነው ዞሮ ዞሮ ያ ደብዳቤ ለኦሮሚያ መሬት አስተዳደር መሩት አመልካቹ በግርግር 200 ካሪ አፈሰ። የዝውውር ጥያቄውንም እርግፍ አድርጎተው አስሙም በዚያው ተሻለው መሰለኝ። መገርሳ ራሱ ነው ይሄን ታሪክ የነገረኝ። መገርሳ ደግሞ አይዋሽ። ለምሳሌ ኦቦ ለማና ኦቦ ርቀነ ሰሙን ሙክታርና ስቴርን ሲተኩ በሰብሰባው ላይ ከፍተኛ ድምጽ ያገኘው ግን ኦቦ አባዱላ እንደነበር ነግሮኛል። ይሄን ከሌላም ሰው አጣርቻለ ሁነት ነው። ኦቦ አባዱላ ግን ከንግዲህ የኦሮሚያ ስልጣን በቃኝ በኔ ይሄን ያህል እምነት ስላሳደራችሁ ግን ገለቶማ ብለው ምርጫውን ውድቅ አደረጉ። ከርሱ ቀጥሎ ተከታታይ ድምጽ ያገኙት ለማና ወርቅና ሆዲያውኑ ስልጣን ላይ ፊጣሉ። ሰሞኑን ጨፈው ይጽድቅላቸዋል። ሹመት ያዳብር ብዬ ወዲያውኑ ሜሴጅ ልከያለሁ። መገርሳ እንደነገረኝ ግን በድምጽ ቆጠራ ታሪክ በኦሮሚያ እስከዛሬ ትልቁን ድምጽ ያገኘው አባዱላ ነው። ደግነቱ ለማ መገርሳም ሆነ ወርቅነህ የርሱ ግርፎች ናቸው። ገና አባዱላ ደህንነት ቤት ተለማማጅ ሳለ ነው ሁለቱንም ቆጥቁቶ ለዚህ አበቃቸው። ከርሱ ቃል ፍንክች የማይሉትም ለዚሁ ነው። ብቻ የአባዱላ ታሪክ ብዙ ነው። ከሆዲድ በሀብት የሚበልጠው የለም ከሁለቱ የራሱ ሹፌሮች በስተቀር። የሁለቱ ሹፌሮች ታሪክ ተወርቶ እንዲሁ በዋዛ የሚያበቃ አይደለም። ስለዚህ አላነሳውም። ሌላ በሀብት አባዱላን የሚገዳደረው የኦፒዲዮ ሰው ማን አለ ብዬ አብዝቼ አሰብኩ፣ አወጣሁ፣ አወረድኩ። አንድም የለም። ምናልባት የግቢዎችና ጎምሩክ ወንድሙ ቢራቱ ምናልባት ነው። እሱም ኦቦ አባዱላ በጽኑ የሚያምነው የኦሮሞ ልጅ አሁን ያለውን መረጋጋት ተጠቅሞ በኢኮኖሚ በብዙ መጠቀም እንዳለበት ነው። ኦሮሞ ተጨቁኛለሁ እያለ ማለቃቀሱን ትቶ አሁን ጊዜውና አቅሙን በፈቀደለት ሁሉ የቻለውን መዝገን ነው ያለበት ብሎ በጽኑ ያምናል። ኦቦ አባዱላ መቼም ሁሌም ለኦሮሞ ልጆች ማድላቱም ለዚሁ ነው። ኦሮሞ ሙሰኞችን አይቶ እንዳላየ የሚሆነውም ለዚሁ ነው። ከዚህ በኋላ ለኦሮሞ ሕዝብ እንዲህ ብዙ ሀብት ለመዛቅ የተመቻቸ ጊዜ አይኖርም ብሎም ያምናል። እንደ አባዱላ አስተሳሰብ የኢኮኖሚ ጉልበት ሲኖር ነው የመብት ጥያቄ አንስቶ ዳር ማድረስ የሚቻለው። ለኦሮሞ ልጅ አብዝቶ ደግ የሚሆነውም ከዚህ አስተሳሰቡ በመነሳት ነው ብለውኛል። ኦቦ አባዱላ አባ መስጠት ነው ብያለሁ። አዲስ ተጋቢ ሙሽሮችን የጆሮ ጉትቻም ሆነ የአንገት ሀብል ሸልሞ አያውቅም፣ የመሬት ካርታ እንጂ። አራስ ሲጠይቅ እንኳ የልጅ አልጋ ይዞ ሄዶ አያውቅም፣ የቁራሽ መሬት ካርታ እንጂ። አባዱላ ከባህሪ ሁሉ የሚደንቀኝ ግን ቢሞቱ ጥሬ ገንዘብ አለመስጠቱ ነው። በአንድ ወቅት መሬት ለግሶት ቤት መስሪያ ለጠየቀው ቀዝቃዣ የኦፒዲዮ የወጣት አመራር ኢጆሌ ኦሮሞ ብልህ ነው፣ አንተ ግን ሰነፍ ነህ። ገንዘብ ከምትጠይቅ እጅህ ላይ ያለውን መሬት ግማሹን ሸጠህ በግማሹ አትሰራም እያለ በንቀት ሲመለከተው በዐይኔ በብረቱ አይቻለሁ። ያኔ ለአንድ ጉዳይ ፈልጎኝ ሳር ቤት እሱ ቢሮ ውስጥ ተቀምጬ ነበር። ሁሌም እንደሚያደርገው የይርጋ ጨፌ ደረጃ አንድ ቡና ጋብዞኝ እርሱ ወዲያ ወዲህ ሲንጎማለል ግርማ ሞገሱ አይረሳኝም። እውነቲን ነገር ከተባለ ሙልጭልጩ ጁነዲም ሆነ ውሽልሽሉ ኩማ፣ ቆፍጣናዋ አለማየሁ ኦቶምሳና ነፍሱን ይማረው ሆነ ግትሩ ሙክታር የአቦ አባዱላ ሩብ ያህል እንኳ ለኦሮሚያ አልሰሩላትም። በኦሮሚያ መሬት አሁን ከሚታየው ኢንቨስትመንት 95% በአባዱላ የግል ጥረት እየተጀመረ ነው። ደግሞ ባለሀብቶቹን ለምኖ ነው ሥራ የሚያስጀምራቸው። እግራቸው ስር ወድቆ ቱርኮች ኦሮሚያን የሚያውቋት የአባዱላ አገር እያሉ ነው። ሲበዛ ይወዱት ነበር። የኦሮሞ ወጣት እንዲጠቀም የኦሮሚያ ምድር እንድትለማ ቀንተሌት ለፍቷል። ዩኒቨርሲቲዎችን አስፋፍቷል። ሆስፒታሎችን አስገንብቷል። መንገድ ከፌዴራል መንግሥት ጋር እየተናነቀ አሰርቷል። ሕዝቡ ይህን አሳምሮ ያውቃል። በቀደም የሳይገን ዲማ ፋብሪካ መቃጠል ሲሰማ ስቅስቅ ብሎ ያለቀሰውም ለዚሁ ነው። ብዙ ሰው ሳይገን ዲማ ቱርኮች ከአባዱላ ጋር በሽር የከፈቱት ፋብሪካ ይመስለዋል። አይደለም፣ እውነታው ሌላ ነው። ቱርኮች በኦሮሚያ ኢንዱስትሪ መንደር እንዲከፍቱ አባዱላ አንካራ ድረስ ሄዶ ለምኖ በእኔ ሆንባችሁ ብሎ ካስመጣቸው ውስጥ ሳይገን ዲማዎች የመጀመሪያዎቹ ስለነበሩ ነው። ፋብሪካው ሲቃጠል መጀመሪያ የደወሉትም ፖሊስ ጋር አልነበረም፣ እርሱ ጋር እንጂ። በኦሮሚያ ብዙውን መንገድ፣ ጤና ጣቢያና ፋብሪካ ያስገነባው በጉልበቱ ነው። በእሱ ዘመን ከበጀት ስባሪ ሳንቲም ወደ ፌዴራል አትመለስም። ከምትመለስ የኦሮሞ ልጅ በሙስና ቢበላት ይመርጣል። ዛሬ የሚገነቡት ግዙፍ ስታዲየሞች ሁሉም የርሱ ውሳኔዎች ናቸው። አይበለውና እዚች ሀገር የከፋ ቀውስ ቢፈጠር የኦሮሞ ህዝብ ኦህዲዶችን ቀቅሎ ሊበላቸው ይችል ይሆናል። አባዱላን ግን ጫፉን የሚነካው የሚኖር አይመስለኝም። ቢከፋ የቁም እስረኛ ቢያደርጉት ነው። አባዱላ የኦሮሞን ወጣት አብስቶ ይወዳል። ሁሉንም እንደ ልጁ ነው የሚያየው። ልክ እንደ ኮሚቲያስ። ኮሚቲያስ የአባዱላ ልጅ ነበር። እንደ ብዙዎቹ የባለሥልጣን ልጆች ሱስ አናውዞት ገና በሰላሳ ዓመቱ ተቀጠፈ። እሱን ለማዳን የባህል ሕክምና እንኳ አልቀረውም። ኮሚቲያስ ግን በጅ አላለም። ወሎ ሰፈር ከዱርዮች ጋር ሲቅም ሲያጨስ ዕድሜውን ባጭር ቀጭ። ኦቦ አባዱላ መጽሐፍ ቢያነብ ይወዳል፣ ግን ደግሞ ቶሎ ይደክመዋል። ከንባብ ይልቅ መሳቅ ነው አመሉ። እኔን የሚወደኝም ለዚሁ ይመስለኛል። በተለይ የደሂዴን ሰዎችን ሳማለት እየተርገፈገፈ ነው የሚስቀው። ለምን እንደሆን አላውቅም፣ ደሂዲኖች ያስቁታል። ኦቦ ቀልድ ነፍሱ ነው። በተለይ የኦሮምኛ ጆኮችን የሚነግረው ሰው ወዲያውኑ በልቡ ልዩ ስፍራን ያገኛል። አባዱላ ከሳቀ ደግሞ የቁራሽ መሬት ሽልማት አለ። አንድ ቀን በአዳማ ቀኑን ሙሉ ሰብስቧቸው ማታውኑ ሕዝቡ ስለ እሱ የሚቀልደውን እየነገሩ በሳቅ ሲያርገፈግፉ ላስመሹት የኦሮሚያ ቲቪ አምስት ጋዜጠኞች ለሁሉም 200 ካሬ ሜትር ሰጧቸው ስጧቸው ብሎ የቃል ትእዛዝ ሰጠላቸው። ምን ዋጋው? ወዲያው አለማየሁ አቶምሳ መጥቶ ጉሮሯቸው ላይ ቆመ። እና በአጠቃላይ ምን ለማለት ፈልጌ ነው? አባዱላ ጥሩ ሰው ነው። ሰው ሙሰኛ ነው ይለዋል። እሱ ግን በልቶ የሚያበላ ሰርቶ የሚያሰራ ደግ ኦሮሞ ነው። ደግሞስ እስቲ ከሙስና ነጻ ነኝ የሚል እጁን ያውጣ። ኦህዲድ ራሷ ተጠፍጥፋ የተሠራችው ሙስና ከሚባል ጭቃ አይደለምን? ብቻ ሆድ ይፍጃው። በምን ነበር ግን ይህን ሁሉ ወሬ የጀመርነው? በኦህዲዶች። አዎ፣ ኦህዲዶች ደንበኞች የነበሩ፣ ከሰሞኑ ግን ንብረት ሽያጭ ላይ ትኩረት አድርገው እኔንም አስጨነቁኝ። በፊት ውድ ቤት በፍንፍኔ ገዢ ካጣሁለት ኦህዲዶች ጋር ነበር የምወስደው። አሁን ግን ነገሩ ተገለበጠ። ሻጭ እንጂ ገዢ ጠፋ። በፉሪ ባለም ገና በሆለታ በሰበታ ሁሉም ነዋሪ ቤቱን ሸጦ መውጣት ነው ሕልሙ። እኔ ታዲያ ለዚህ ሁሉ ሻጭ ገዢ ከየት ላምጣ? ክፉ ጊዜ፣ ሻጭ እንጂ ገዢ የጠፋበት።
ይቅርታ፣ የእርዳታና የድጋፍ ማሰባሰቢያ ጥሪ። የተከበራችሁ ውድ ኢትዮጵያውያን፣ የዓለም አቀፍ ሞረሽ ወገኔ አማራ ድርጅት ሊቀመንበር አቶ ተክሌ ይሻው በአካል የሚገኙበት ለወገን እርዳታና የአማራ ድምፅ ራዲዮን ለማጠናከር የሚውል የገንዘብ እርዳታ ማሳሰቢያ፣ እንዲሁም ሞረሽ ወገኔ ያሳተመው መጽሐተ አማራ መጽሐፍ የሚመረቅበት ሰፋ ያለ ዝግጅት አዘጋጅተናል። በዕለቱ በወቅታዊው የሀገራችን ጉዳዮች ላይ ከክብር እንግዳችን ከአቶ ተክሌ ይሻውና ከወገን ጋር በምንመካከርበት መድረክና በሌሎች ዝግጅቶች ላይ እንድትገኙ በአክብሮት ጋብዘናችኋል። ቀን ኖቬምበር 5 2016፣ ሰዓት ከቀኑ 13 እስከ 22 ሰዓት፣ አድራሻ ዩንማሽ ቬገን 28 ኦሽታ ፎልኬቱስ ከአክብሮት ሰላምታ ጋር ሞረሽ ወገኔ ስዊድን።
Thank you. አርማጮቻችን ከዚህ ቀጥለን የሳምንቱ ዋና ዋና ዜናዎችን አስደምጣለን። በኢትዮጵያ ያለውን የፖለቲካ ቀውስ በሚመለከት መንግስታቶችና የሰብአዊ መብት ተሟጋች ድርጅቶች እንዲሁም የዜና አውታሮች ሲዘግቡ ሰምተዋል። በኢትዮጵያ ሰፈነው የፖለቲካ ቀውስ መፍትሄ ካልተገኘለት ተከታይ መዘዙ በአህጉሩ ታይቶ የማይታወቅ ጥፋት ሊከሰት እንደሚችል የውጭ ሚዲያዎች እያሳሰቡ ነው። አገሪቷ ወዳልተፈለገው አዘቅት እየተንደረደረች እንደሆነ የዶቼ ቬለ ሚዲያ አውታር በርዕሱ ላይ ዘግቦታል። ዶቼ ቬለ ለተቃዋሚው በግምገማው ላይ ታምቆ የነበረው ህዝብ ገንፍሎ ከወጣበት ጊዜ አንስቶ ከጊዜ ወደ ጊዜ ከቁጥጥር ውጭ እየሆነ መጥቷል ብሏል። ህዝቡም በተለይም ወጣቱ በስራ ፈትነት በተስፋ ጧ ማጣት በረሃብ እየተንገላታ በመሆኑ፣ በሌላ በኩል ደግሞ በስልጣን ብልግና የተወሰነ የህብረተሰብ ክፍቻ ተጠቃሚ እንደሆነ በመደረጉ ሁኔታውን ከአገዛዙ እጅን እየወጣ መምጣቱን አትቶበታል። አገዛዙ የደረሰበትን ተቃውሞ ለመፍታት ከመሞከር ይልቅ በውጭ ኃይል እያሳበበ የአስቸኳይ ጊዜ አዋጅ በማወጅና የመገናኛ ብዙሃን ማፈን ነው ችግሩን ከማባበስ በስተቀር መፍትሄ ሊሆን አይችልም ሲል ትንታኔውን ደምድሟል። በሌላ በኩል ደግሞ ሂውማን ራይትስ ዋች የሚባለው የሰብአዊ መብት ተሟጋች ቡድን የአውሮፓ ህብረትና ዓለም አቀፍ ህብረተሰብ በአምባገነኑ የትግራይ ወያኔ ላይ ጠንካራ እርምጃ እንዲወስዱ ጠይቋል። ቡድኑ ይህንን በመልእክቱ ያስተላለፈው በአውሮፓ ህብረት ንዑስ ኮሚቴ ስብሰባ ላይ ነው። ቡድኑ ባሰማው መልእክት ላይ ሰብአዊ መብቶችን የመረገጥና ገደብ የለሽ አፈና የሚወስድ አገዛዝ ለማውገዝ ፈራተባ የሚለው የዓለም አቀፍ ህብረተሰብ ሁኔታው እንዲባባስ ምክንያት ሆኗል ብሏል። ለሰብአዊ መቆምና ድጋፍ መስጠት ካልተቻለ መዘዙ ብዙ ነውም ብሏል። የአሜሪካ መንግስት በበኩሉ የአስቸኳይ ጊዜ አዋጁ የህዝብን ሰብአዊ መብት የሚረግጥ ተቃውሞን የሚያፍን ለህገ ወጥ እርምጃ ሽፋን የሚሆን በመሆኑ እርምጃውን እንቃወማለን ብሏል። የትግራይ ወያኔ ከፋፍሎ በሰየመው የኢትዮጵያ ልዩ ልዩ ክፍሎች መካከል አማራ ተወላጅ ተማሪዎች በትምህርትና በእውቀት ባነሰ ሁኔታ እንደሚገኙና ይህንንም በፖሊሲ ደረጃ ሆነ ብሎ አገዛዙ እየሰራበት መሆኑ ተገለጸ። የአማራውን ህዝብ የንብረትና የሀብት ደሃ አድርጎ የትምህርትና የእውቀትም ደሃ አድርጎ ለማጥፋት እየሰራ ያለው የትግራይ ወያኔ አገዛዝ ባለፈው ዓመት ከአስረኛ ክፍል ወደ ከፍተኛ ደረጃ ትምህርትን ለመሸጋገር በተሰጠ ፈተና ከተፈታኞቹ የአማራ ተማሪዎች መካከል 32% ብቻ የማለፊያ ውጤት እንዳገኙ ገልጿል። ከዚሁ ጋር በተያያዘ ዜና በምስራቅ ጎጃም አንበር ከተማ አንድ ትምህርት ቤት ከ400 የአስረኛ ክፍል መልቀቂያ ፈተና ተፈታኞች ውስጥ 4 ተማሪዎች ብቻ ወደ 11ኛ ክፍል ማለፋቸው ወያኔዎች በድፍረት ይፋ አድርገዋል። ኩታብር በመትባል ከደሴ 20 ኪሎ ሜትር የምትርቅ ከተማ ላይ 3 ልጆች ብቻ ማለፋቸውንም አገዛዙ አላንዳች ፍረት ገልጿል። ፈተናዎችን በድብቅ አውጥቶ ለካድሬዎች ልጆች በቅድሚያ የሚያድለው ወያኔ የራስ የሚላቸውን ፈተናውንና መልሱን እያጠኑ እንዲገቡ እየሰራ እንደሆነና ለአማራ ልጆች ግን የበቀል ማካሄጃ በማድረግ የአማራ ወጣት ተስፋ ማጣት እየተዳረገ መምጣቱንና ከሰሞኑም በሚዲያዎች ላይ እንደተገለጸው በአፋር ቁጥራቸው 50 የሚደርሱ የአማራ ወጣቶች በክልሉ የወያኔ ሎሌዎች የተገደሉት ከትምህርት ገበታ መባረር ጽዋ ያደረሰባቸው እና አገር ለቀው ለመውጣት በመንገድ ላይ የነበሩ ለመሆናቸውም ይታወሳል። ከትግራይ ወያኔ አድሎ ጋር በተያያዘ የትምህርት መርሃ ግብሩን በዘረኝነት በመጠቃቀም ላይ ያረፈ መሆኑን ጋዜጠኛ እና አክቲቪስቱ ሙሉቀን ተስፋው ከሰሞኑ ካቀረቡ ዘገባ ላይ ለመረዳት ተችሏል። ለምርመራና ድህረ ምረቃ ወይም ፖስት ግራጁዌት በመላ ኢትዮጵያ የተንሰራፉበት የትግራይ ተወላጆች መሆናቸውና ከዩኒቨርሲቲዎቹ ከተገኘ መረጃ ላይ ተመርኩዞ ባወጣው መግለጫ ላይ ለመረዳት ተችሏል። የትግራይ ወያኔ አገዛዝ እንደ ኢትዮጵያ አቆጣጠር ካለፈው መስከረም 23 ቀን 2009 ዓ.ም ጀምሮ በመሃሉ የኢትዮጵያ ክፍል እንደገና የተነሳሳው ተቋሙ ከ130 በላይ ግዙፍና መለስተኛ ኢንቨስትመንቶች መውደማቸውን ይፋ አደረገ። በተለይም ከአዲስ አበባ 100 ኪሎ ሜትር ክልል ውስጥ የሚገኙ የጨርቃጨርቅ ፋብሪካዎች፣ የኤሌክትሪክና የኮሙኒኬሽን ኬብሎች ፋብሪካ፣ የፕላስቲክ ታንከር ፋብሪካ፣ የጠጠር ማምረቻ ፋብሪካ፣ የአበባና የተለያዩ እርሻዎች በሙሉ መውደማቸውን አረጋግጧል። ከዚህ በተጨማሪ በርካታ የህዝብ መመላለሻ ከባድ የጭነት እና የግል ንብረታቸውን የወያኔ የሆኑ ተሽከርካሪዎች ውድመዋል። የስለላና የመረጃ ተቋማት የሆኑ የክልል አስተዳደር ህንፃዎች፣ የወያኔ ሀሰት ፍርድ ቤት ህንፃዎች፣ ዜጎች እየታፈኑ በየስፍራ የተዋቀሩ የማሰሪያ ስፍራዎችም ውድመዋል። የካድሬ ማሰልጠኛ ቤቶች፣ የወያኔ ካድሬዎች መኖሪያ ቤቶች ፈራርሰዋል። በሰበታ በቱሉ ቡሉ 14 ፋብሪካዎችና 4 የአበባ እርሻዎችም ውድመዋል። በኢትዮጵያ ለወራት የዘለቀውና በአዲስ የተቀሰቀሰው ተቃውሞ የሰው ህይወት እያጠፋና ንብረት እያወደመ ለመሆኑ የውጭ ሚዲያዎችም ሰፊ ዘገባ ሰጥተውበታል። በሰበታ ከተማ ከተቃጠሉት 11 ፋብሪካዎች መካከል በምስራቅ አፍሪካ ትልቁ የተባለለት የኤሌክትሪክና የኮሙኒኬሽን ኬብሎች ማምረቻ ፋብሪካ ሲሆን ወደ ምርት የገባው ከአራት ዓመት በፊት ሲሆን ለግንባታ ወጪ ከ3 ቢሊዮን ብር በላይ እንደሆነም ተገልጿል። በመሀል ኢትዮጵያ የተነሳው ህዝባዊ ቁጣ ኃይሉን ጨምሮ ሰፊ ቦታዎችን በመሸፈኑ የህወሓት አጋዚያን የግድያ እርምጃ በመውሰድ የተነሳውን ህዝባዊ ቁጣ ሊያስቆሙት ሳይቻሉ መቅረታቸው የውያኔ ንብረት ለማውደም በቅተዋል ሲሉ ታዛቢዎችም ገልጸዋል። በመላ ኢትዮጵያ ተቀሰቀሰው ዝባይ ቁጣ ምክንያት ከቀኖ ደቀን የዘጎችን ሰላም ያኑር ያናጋና ቂም በቀሎችን ይወለዱ በመሰፋፋት ላይ ሲሆን ዝባይ ቁጣውን ትኩረት ያደረገ የመጣው በትግረኛ ተናጋሪዎች ላይ መሆኑንም ከየስፍራ የሚደርሱ ዜናዎች ያበሰሩ ነው። በኋላ ያኔ አረመናዊ እርምጃዎች ምክንያት ያገዛዙ አባላትና ደጋፊዎች በህዝብ ላይ የሚያላግጡ ሆዳሞች ሁሉ ሳይቀሩ ለህይወታቸው ማሰንበቻ ወደ ተሻለ መጠለያ ለመሸጋገር እየተገደዱ መሆናቸው ነው ለመረዳት ተችሏል። ይሁንታ እንዲሰፍን የተፈቀደው የትግሬ ያኔ አገዛዝ ህዝቡ ጸረ ትግሬ ቁጣ እንዲያድግበት የማድረግ ፕሮፓጋንዳም እየሰረጨ ነው። ከሰሞኑ በደብረ ዘይት ቢሾፍቱ የኑሮ የነበሩት የትግሬ ተወላጆች ሙሉ በሙሉ ከተማውን ለቀው መውጣታቸውን በዜና አውታሮች ላይ ተገልጿል። የትግሬ ተወላጆች ከተማውን ለቀው የወጡት በቢሾፍቱ የደብረ ዘይት የኢሬቻ በዓል የሰዎች ህይወት ማጥፋቱን ተከትሎ የአካባቢው ህዝብ ከጫፍ እስከ ጫፍ ነቅሎ በመውጣት እያካሄደ ባለው ህዝባዊ አመጽ ሊመጣ ካለው አደጋ ለመሸሽ እንደነበረም ተገልጿል። ህወሓት በዜጎች ላይ እየፈጸመ ያለውን ግድያ በከተማው ላይ ያሉ ሁሉ ሲቃወሙ፣ የትግራይ ተወላጆች ግን ዝም ማለታቸው ህዝቡን በእጅጉ እንዳስቆጣው ነዋሪዎቹ ተናግረዋል። የትግሮችና ተወላጆች ሀብት ንብረታቸው እየጣሉ ከተማውን ለቀው ወዴት እንደሄዱ ግን የታወቀ ነገር የለም። ቀደም ሲል ከጎንደርና ከጎጃም ወያኔ ትግሮችን በአውሮፕላን እያሳፈረ ማጓጓዙም ይታወሳል። በሌላ በኩል ደግሞ በጋምቤላ በኢንዱስትሪና በእርሻ በኢንቨስትመንት የገቡት ቁጥራቸው ከ100,000 የሚጠጉ ትግሮችና የገነቡት የትግርኛ ቋንቋ ማስተማሪያ ትምህርት ቤት ለደህንነታቸው ሲባል በከፍተኛ የጦር ኃይል እየተጠበቀም እንደሆነ ከስፍራው የደረሰን ዜና ገልጿል። ኢትዮጵያ ውስጥ የተነሳውን ህዝባዊ ቁጣ የውጭ መንግስታቶች በተለይም ግብጽ ተጠያቂ ነች የሚለውን የትግሬ ወያኔ ክስ አስመልክቶ የግብጽ ፕሬዚዳንት ከሰሞኑ ምላሽ ሰጥተውበታል። የትግሬ ወያኔ የገጠመውን ህዝባዊ ተቃውሞ በሚመለከት የውጭ መንግስታቶች ያቀጣጥሉት ነው በሚል ፕሮፓጋንዳ እያሰማ ሲሆን፣ በተለይም ለተቃውሞ መነሳሳት ዋነኛ ተጠያቂ ግብጽ መሆኗን ደጋግሞ መግለጫም ሰጥቶበታል። ከመሬት መቀራመትና የሰብአዊ መብቶች ጥሶት እንዲሁም የአንድ ዘር ፋሽስት አገዛዝ እያደረሰ ያለው አገርን የማውደምና ህዝብን የመጨፍለቅ አባዜ ወያኔ ሰራሽ መሆኑን ለማስከድ የሚያደርገው ፕሮፓጋንዳ ሰሚ አላገኘም። ይሁንም ውሸት የማይታከተው የትግሬ ወያኔ ፋሽስታዊ ቡድን ነጋጠባ ተቃውሞውን በሻቢያና በግብጽ እንደተቀናበረ ካድሮቹ መቀስቀሻ እያደረገበት ነው። ሮይተር የዜና ወኪል የህወሓትን የወያኔ ክስ በተመለከተ በሰጠው ሀተታ ላይ ግብጽን ለይቶ ለመክሰስ ዋነኛ ማያያዣ የተደረገው በአባይ ወንዝ አጠቃቀም ምክንያት በተነሳ ለመግባባት የተከሰተ በመሆኑ ግብጽ ሁኔታውን ተጠቅማ ታጣቂዎችን ታደራጃለች የሚል ነው ሲል አስተያየት ሰጥቶበታል። የግብጽ ፕሬዝዳንት በሰጡት ምላሽ ላይ የትግሬ ወያኔ አገዛዝ መሰረተ ቢስ ክስ በመሰንዘሩን ጠቁሞ ምንም አይነት ተግባር ላይ ግብጽ አልተሰማራችም ብለዋል። በመሆኑም ተቃውሞውን በግብጽ ቅስቀሳ የተሰነዳ ሳይሆን የራሱ የአገዛዙ ችግር መሆኑን አክለውም ገልጸዋል። በመቀጠልም በማንኛውም ጊዜ ኢትዮጵያ ላይ ምስጢራዊ ተቃራኒ እርምጃ እንደማትወስድ ለማረጋገጥ ወዳለሁ ብለዋል። ይህን ጉዳይ አስመልክቶ በኢትዮጵያ የግብጽ አምባሳደር ፕሬዚዳንታቸው ይቅርታ ክሱን አስመልክቶ ስለሰጡት ምላሽ ተጨማሪ ማብራሪያ ሰጥተውበታል። ግብጽ በቀዝቃዛው ጦርነቱ በሰባዎቹ ጸረ ኢትዮጵያ ኃይሎችን በካይሮ ስታስተናግድ የነበረችና የትግሬ ወያኔን ጽንፈኛ ቡድንና በፍቅር አቅፋ ስልጣን ላይ ያበቃች አንዷ አገር ነበረች። በመጨረሻም የጀርመኗ መርሃተ መንግስት አንገላ መርከን ባለፈው ሰኞ ከትግራይ ወያኔ ጠቅላይ ሚኒስትር ጋር ውይይት ማድረጋቸውን በውይይታቸው ላይም የመንግስታቸውን አቋም እንዳሳወቁ በመገናኛ አውታሮች ከዘገቡት ላይ ለመረዳት ተችሏል። ቻንስለሯ በፖለቲካ ቀውስ ወደምትተራመሰው አገር ሲያቀኑ የትግራይ ወያኔ አስቸኳይ ጊዜ አዋጅ ያስተላለፈበት ዕለት በመሆኑ ጉዟቸውን አስመልክቶ የተለያዩ ትችቶች ተሰንዝረው ነበር። ቻንስለሯ በአዲስ አበባ ጉብኝታቸው ህወሓት ወያኔ ማንኛውም ተቃውሞ በኃይል ለመግታት የሚያደርጋቸው መፍጨርጨሮች ትቶ የውይይት መድረክ እንዳስተናዳ ምክራቸውን ለግሰዋል። የሲቪክ ተቋማት መታፈን፣ የተለያዩ የፖለቲካ ድርጅቶች በሰብአዊ መንገድ እንዳይስተናገዱ ማፈን፣ ነጻ ሚዲያ እንዲኖር አለመፍቀድ አገርን በሰላማዊ መንገድ ለማስተዳደር አስቸጋሪ እንደሚሆነው ወያኔው ጠቅላይ ሚኒስትር ገልጸዋል። ቻንስለሯ በውይይታቸው ላይ በጣም ያተኮሩት የኢትዮጵያ ህዝብ በወጣት የተሞላ በመሆኑ ወጣቱ በስራ ፍትነትና ተስፋ በማጣት የሚደርስበት መከፋት ቁጣ እንደሚፈጥርና ይህንን ቁጣ በአደባባይ ለመግለጽ ቢሞክር ትክክለኛ መሆኑ የመቀበል ኃላፊነት የመንግስት እንደሆነም በግልጽ ተናግረዋል። በመቀጠልም ቀውሱን በመቆጣጠር ሲባል የሚወሰደው ደም አፍሳሽ እርምጃዎች አግባብነት እንደሌለው በትግሬ ወያኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይቅርታ በመቀጠልም እንደገና ደግሞ ይህን አረፍተ ነገር በመቀጠልም ቀውሱን ለመቆጣጠር ሲባል የሚወሰደው ደም አፍሳሽን እርምጃዎች አግባብነት እንደሌለው ለትግሬ ወያኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። በትግሬ ወያኔ ጠቅላይ ሚኒስትር በበኩሉ ለስልጣኑ ማስከበሪያ የሚጠቀምበት የጸጥታ ኃይል የሰለጠነ አፈና ማካሄድ ለመማር እንዲችል የጀርመን መንግስት ስልጠና ለጸጥታ ኃይሉ እንዲሰጥለት እርዳታ ጠይቋል። ቻንስለሩ በአዲስ አበባ ቆይታቸው ላይ መድረክ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት ከሚባለው አሻንጉሊት ድርጅት ተጨማሪ ተጠሪጋ በተቃዋሚዎች ላይ ስለሚደርሰው ዛቻ ማስፈራሪያ፣ ሰልፈኞችን ለመበተን አገዛዙ ስለሚጠቀምበት የኃይል ምላሽ፣ ነጻና ፍትሐዊ መድረኮች በአገዛዙ ባህሮች አለመሆናቸውን ለቻንስለሯ መግለጽ እድል ማግኘታቸውን ዶክተር መረራ ጉዲና መግለጻቸውን ከአገሬ ደርሰን ያስረዳል። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች እነዚህ ነበሩ።
Manu kama hewane Anchi wadya honish kalben saraki ne gugunye anchi tabagi Anchi wadya honish kalben saraki ne gugunye anchi tabagi Manu de fikri anjet miyaderso Kachar gash dingat yem wadishin so Kiryalo lbes tejin dalgafa Saganish barast yemar go ta fine Aganyo hat that's a menyo hat Aganyo chin then I forget chi Aganyo hat that's a menyo hat Aganyo chin then I forget chi Mamare banchun al fikri aganyo hat dertsamenyo hat aganyo chin den afgechi aganyo hat dertsamenyo hat aganyo chin den afgechi Manu kama hewane Anchi wadya honish kalben saraki ne gugunye anchi tabagi Anchi wadya honish kalben saraki ne gugunye anchi tabagi Aisa sila rasu himinyo tiedaku Tamanyash na shumal bende maragu Anchil bawa ki machem dinkaya tosh Admesh rajim no snafikish matosh Aganyo hat, that's a menyo hat 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 Mamare banchun al fikri aganyo hat that's a menyo hat aganyo chin den afget chi aganyo hat that's a menyo hat aganyo chin den afget chi Thank you.
ላይ ላይውን ሲታይ የአማራ ትግል ባለቤት የሌለው ይመስላል። ከሄኖክ ሽጥላ እንዲሁ ከውጪ ላይ ላይውን ሲታይ የአማራ ትግል ባለቤት የሌለው ይመስላል። ይህም ለትግል ዘራፊዎች ትልቅ ቀዳዳ የፈጠረ ይመስላል። እኔ ግን ይህንን ጉዳይ የማይበት አይኔ የተለየ ነው። የአማራን ልቦና የማያውቅ፣ የአማራን መንፈስና ታሪክ የማያውቅ፣ እርግጥ በአማራ ደም ከብሮ ትግሉ የኔ ነው ብሎ እንደለመደው ተበለጥልጦ በአማራ ደም ተንሳፎ ቤተ መንግሥት ሊገባ ይመኝ ይሆናል። ጥቂት ወዳደር አማራዎችን እየጋለበ ከፊት ለፊት እንደ መንጆ አስቀድሞ አማራ አልሶ ትግሬ ወይም ሌላ ሆኖ ሊመጣም ፈልጎ ይሆናል። ይህ ሁሉ ግን አማራ ምን አይነት ሕዝብ እንደሆነ የማያውቅ እንከፍ የሚመኘው ምኞት ከመሆኑ ውጪ ሌላ ምንም ሊሆን አይችልም። አማራ እንኳን የደሙን የሰውን ደም አሳልፎ አይሰጥም። አማራ ሲጥል እንጂ ሲታገል አይታየም ያለው ማን ነበር? ለማንኛውም ውድ ወንድሞቼና ወዳጆቼ፣ እነንቶኔ ትግሉ የኛ ነው አለንበት እና ወዘተ ቢሉ ከነሱ ጋር አትነታረቁ። በኢትዮጵያ ትግል የትግል ታሪክ ሁሌም የፖለቲካ ቆሞ ቀሮችና የወሬ ተከታዮች ባገኙት አጋጣሚ ያደራፋሽ መሆን ስለመመኘታቸው አትዘንጉ። በተቻለ መጠን ተውረግርገውም ሆነ ተንቀጥቅጠው በተቻሉት አጋጣሚ ትግሉን ለመቀማት የተቻላቸውን ሊያደርጉ ይችላሉ። እንደው ችለው ካደረጉት እሰየው፣ የሚሆናቸው ግን አይመስለኝም። እኔ አማራን ሳውቀው የሚሞተው አማራ፣ ብረት የያዘው አማራ፣ የሚታገለው አማራ፣ ደሙ የአማራ፣ የትግሉ ሜዳ በአማራ ሕዝብ አፈር ላይ ሆኖ በምን አይነት መንገድ ነው እነንቶኔ ሊሰርቁት ወይም ሊቀሙት የሚችለው? ይህ ራሱን ካለመረዳትና አማራን በቅጡ ካለማወቅ ይመነጫል። ይልቅስ ሙከራቸው ባልበላውም ጭሬ ላፍሰው ከሚል ክሹፍ ማንነት የመነጨ ቢሆን እንጂ ትናንት ባርማጮህ ማን እንደ ሞተ ማን ምን እንደሆነ የምናውቀው እናውቃለን። ዛሬም ሳንጃ ሲካሄድ የዋለው ተኩስ ሰዎችን በስም ብቻ ሳይሆን በአካልም እናውቃቸዋለን። እኛ የፖለቲካ ግብ ውስጥ አንገባም፣ የሚያስገባም ነገር የለም። የምናውቀው እውነት በራሱ ብቻውን ግብ ውስጥ እንድንገባ የሚያደርገን አይደለም። በአማራ ክልል የተነሳው አመጽ ምክንያቱ አማራነት ነው፣ የማንነት ጥያቄ ነው። ይህንን አምኖ የማይቀበል ማናቸውም አካል የትግሉ ጠንሳሽ አይደለም። አካል ለመሆን እንዴት ይቻላል? እኛ የአማራ ክልል ነዋሪዎች ሳንሆን የአማራ ሕዝቦች ነን። ይህንን ማንሻፈፍ አማራነታችንን አያንሻፍፈውም። አማሩ ክሩ ሕዝብ ነው፣ ቆራጥ ሕዝብ ነው፣ ጀግና ሕዝብ ነው። የማንንም እርዳታ ሳይሻ አማራ ራሱን በራሱ ነጻ ማውጣት የሚችል ሕዝብ ነው። ጀግናው ኮሎኔል ደመቀ በታሪካዊ ማንነቱ ላይ የተቃጣበትን የታሪክና የሀገር ቅሚያ ለማስቆም ባደረገው ትግል የመጀመሪያውን እብሪት ጥይት ተኩሷል። ይህንን እኛን ነን የጠነሰስነው ቢሉ ከመሳቂያነት አያልፍም። በመሠረቱ በአማራ ማንነት የማያምን እና የዚህ ማንነት አካል ያልሆነ እንዴት የዚህ ትግል ጠንሳሽ ሊሆን ይችላል? በየት በኩል አማራ ባሪያ አይደለም፣ ወደፊትም አይሆንም። አማራ አቅመቢስ ሕዝብ አይደለም። ስለዚህ ውጊያ ከማያውቁት ጦርነት አይማርም። አማራ ሰነፍ ሕዝብም አይደለም። የሚሆነውን ያውቃል፣ አረማመዱን ያውቃል። ታግሎ ማሸነፍ ለአማራ ብርቅ አይደለም። ሲታገሉ መሞት ለአማራ አዲስ ነገር አይደለም። የአማራ ታሪክ እኩሌታው ጀብድ፣ እኩሌታው ድል ነው። ያንን የማያውቅ አማራን እየታገልኩ ነው ሊል ይችላል። አለ ማለት ሆኖ ማለት ግን አይደለም። የማይሆነው ደም ስለማይሆን ነው። የማይሆነው እየሆነ ያለውን ስለምንረዳ ነው። የአማራ ትግል ቀሽሞች በአቦ ሰጥ ከገቡበት የፖለቲካ ቅርቃር ውስጥ መሹላኪያና መውጫ ቀዳዳ ሊሆን አይችልም። የማይቻለው ደም ስለማይሆን ነው። ውሳኔ አይደለም እውነት እንጂ። የግርጌ ማስታወሻ፣ እርግጥ የተደራጀን አንመስልም። በመርህም እና ምን ይሆናል? ለነገሩ መርህ ምን ይሰራል? በመርህ ከመዝረፍ ያለ መርህ አቀኛና የህዝብ ልጅ መሆን ይልቃል። ድርጅት የለንም፣ ግን መንፈሳችን ድርጅት ነው። እርምጃችን ከባተሌ ስብስቦች የላቀና የረቀቀም ነው። አርማ እና ማህተም አዘጋጅተን ቢሮ ከፍተን 40 ዓመት አላዛጋንም። ምክንያቱም ሥራ ለመስራት በራሳችን ማሰብ እንጂ አሳሳቢ አካል ስለማንሻ ማህተሙ እና ቢሮው ሳይሆን ሐሳብ እንደሆነ ሥራ የሚሰራው ስለሚገባን ተጋባዥ ተናጋሪ ድስኳሪ እና አውሪ መሆን ሳይሆን መመሳጠር ማሴርና ወያኔን ቁስሉን መርገጥ ምን እንደሆነ የምናውቅ ልጆች ስለሆንን ያለ ቢሮ ያለ ማህተም ያለ ስብሰባ ያለ ጉራ ያለ ያዙኝ ልቀቁኝ እናሸነፋለን። አማራ ነን። እርግጥ መሰባሰብ ያቃተን እንመስላለን፣ ግን ተበታትነንም አንድ ነን። ነገን ማየት የማይችል ንጉስ ነገን ማየት ከሚችል እስረኛ አይሻልም። የአማራ ህዝብ ነገን በባዶ ለመድረስ ቀፎ ድርጅቶችን በመመስረት ጊዜያቸውን በሚያጠፉ ሳይሆን ነገን መነጸር በቻሉ ዛሬን በሚዋደቁ ቆራት ልጆች የተሰራ ቤት ነው። ይህንን መንፈስ እንዴት አድርገህ ልትሰርቀው ትችላለህ? ግብዝ ካልሆንክ በቀር ልታስበው አይገባህም ነበር። ድንበራችንን ማስከበር የኛ ግዴታ ነው። ማንም ይጩህ ይንጫጫ፣ በአማራ ህልውና ላይ አልደራደርም ከማንም ጋር ስለምንም ምክንያት ሲባል። አማራ ተነስ። ሄኖኽ ሽጥላ።
አርማጮቻችን ከዚህ ቀጥለን አንድ አጥር ያለ ቃለ ምልልስ እናሰማለን። እንትኑ ቃለ ምልልሱን የተደረገው የአማራ ድምጽ ሬዲዮ በትናንትናው ስርጭቱ ላይ ከአንዲት ታጋይ እና በደረገጽ እና በሌሎችም ሰፊ ሳሳስፎ ያላት ጋር የተደረገው ውይይት ግን በዚህ ውይይት ላይ 30 በላይ ደቂቃ ነው። ከውይይቱ ላይ አንድ አጥር ያለ ቁም ነገር ያዘለና ጉዳዩ ሁላችንም የሚመለከት ምርስና ጥያቄ ስለሆነ ለአድማጮቻችን ጋብዛለን። በጉዳዩ ላይ በላይ ጊዜ እንመለስበታለን። ጥያቄና መልሱን ፍሬ ነገር ካዳመጥን በኋላ አጥር ያለ መልእክት ይኖረናል። ተከታተሉ።
አምባገነኖች ስልጣናን እስከመጨረሻው ስንፋሻቸው ሙጥኝ በማለት ህዝብን ሲቃይ ከማብዛታቸው ባሻገር የነሱንም መጨረሻ የማያመር ነው። ወያኔዎች ሩቅ ሳይሄዱ ከደርግ ብዙ መማር ይችሉ ነበር። እንዳልሽው የወያኔን የወራሪነትና የፋሽስታዊ እርምጃ ህዝብ መከተና ማክሸፍ አለበት። አማራውን ራሱን የመከላከል እንቅስቃሴው መቀጠሉ የማይቀር ነው። መንደሩን ቤቱን የሚወርን ጠላት መቀበል ባርነትን መቀበል ይሆናል። ነጻነትና መብትን አሳልፎ መስጠት ነው የሚሆነው። አማራው ደግሞ እንዳልሽው ምንጊዜም ይህ ሁኔታን አይቀበለውም። አማራው በጎዝ አለቆቹ እየተመራ ሲታገል ችግር አለበት። በተለይ ገበሬው የእርሻ ምርቱን የሚሰበስበት ወቅት ነው። ባለ ለሌለ ወታደራ ያሉ ወያኔ በአማራው ላይ ከፍተኛ ጫና እያደረገ ባለበት ሁኔታ ገበሬው ከፍተኛ ድጋፍ ያስፈልገዋል። በዚህ የአማራው መሰረታዊ መብትን የማስከበርና ራስን የመከላከል ትግል ውስጥ ከውጭም ከተደራጁት ሆነ በአገር ውስጥ ካሉ ወገኖች እየደረሰው ያለው ሳይ ድጋፍ መኖሩን ታውቂያለሽ?
ለጥያቄያችሁ በጣም አመሰግናለሁ። በጣም ያቆስለኝ ነገር ቢኖርም ነው ትግል መተኮስ ብቻ አይደለም፣ አቋም ያዝ ህልና ሊኖር ይገባል። በጣም ያሳዘነኝ ነገር ብዙ ነገር አለ። ቲፒኤልኤፍ 25 አመት ሲቀመጥ ከማንም የጠነከረ ሆኖ አይደለም። የትግል አጣጫና ጥንካሬ ትግል በጓደኝነት አይደለም ባላማ መሆን አለበት። ልስቲ አላማዬ አማራና አማራነት ነው። በቃ ለዚህ የሚከፈለው ነገር ዝግጁ መሆን አለበት። አለበለዚያ ሌላው በደማበት ፎቶግራፍ እየያዙ ህልና የጎደለው እናደርሳለን እያሉ በህዝብ ደም የሚነግዱ ግን በእውነት የኢትዮጵያ ህዝብ በእውነት የአማራ ህዝብ ሊፈርድባቸው ይገባል። እስኪ ራሳችሁን እዩ። ልጆቹን አስርቦ ፊት ለፊት ግንባር ለግንባር ከጠላት እየተፋለመ ለስብሰባ ስትጠራ ሆቴል ይከራያል፣ አውሮፕላን ይከፋላል፣ ምን ይደረጋል? ቅንጥል ትግል አይደል እንዴ? ለምን ቤመንት አንድ አበባ ላይ ይተኛም? ለምን ሶፋ ላይ ይተኛም? $100 እኮ ትርጉም አላት። የአንድ ገበሬ እኮ የአንድ ኩንታል ጤፍ ልጆቹ ትቀልባለች። ሌላ ብዙ ነገር አሉ የሚያቃጥሉኝ ነገር። ዝም ብለህ ስለተናገርኩ እኮ ታገልክ አይደለም። $50 ጫማ ምን ረግጥ ከሆነ ለምን $10 ጫማ እንረግጥ? የአርባ ብሩ ለምን ለዚያ ወገናችን ቆራጥ አልሆነም? የሚያደርስም የሚቀበልም የሚያወጣም ጽናት ያለው መናበብ ያለው መሆን ይገባል። አንዱ ነጋዴ አንዱ አሸርጋጅ እንደዚህ የሆነ በህዝብ ደመቀለት ግን ጥሩ አይደለም። በእውነት በጣም ያቃጥለኝን 5 ሳንቲም አልደረሳቸው። 5 ሳንቲም የሚዘርፉት ሌሎች ናቸው። በተስፋ መጣን የሚሉት እንጂ ገበሬው በራሱ በሬው ሽጦ አበንጃው ይገዛል፣ በሬው ሽጦ ጥዩት ይገዛል፣ በሬው ሽጦ ልጆቹ ይቀልባል። በሱ ድል በሱ ደም በሞተ ጀግና እየተባለ ፎቶግራፍ እየተያዘ የራሳቸው ኪስ ያደልባሉ። ነከለ አይደለም። በዚህ ንግግሬ ህልናቸውን እንዲወቅሳቸውና እንዲያዳምጡ እንፈልጋለን። ይህ ብቻ ነው አንድም ነገር አልደረሳቸው። አንድም አንደኛ የትግሉ አጣጫ እነዚህ ፎቶግራፍ ይዘው ከሚለምኑ አብሮም ይሄድ አይደል። እኛ ጥያቄያችን አማራና የአማራነት ጥያቄ ነው። የአማራነትና አማራ ጥያቄ የማይቀበሉ ሰዎች በአማራ ጀግኖች ገንዘብ እንደሰበሰቡ እንዴት አድርገው ሊልኩት ይችላሉ? የነቃ አማራ ስለጠፋኩ ነው፣ ወኪል ስላጣኩ ነው። ሲዘርፉት እኮ ዝም ብለን እያየን ነበር አይደለም? ይላቸው እኮ ነው የጠፋው። እስቲ ራስን ገምት። ስንት አማራ አለ ዳስኮራ? ራሱ ውጭ ያለ ነው። የአማራ ቲቪ አለ? ቢኖረን ኑሮ እኮ ሁሉ ነገር አይፈጸምም ነበር። ለገበሬው ይደርስለት ነበር እኮ። አንዱ እየተነሳ በጎጥ እየተደራጀ እኮ ነው ፎቶግራፍ እየያዘ የሚሰበስበው። አትለያዩን ስትላቸው ሌላ ነገር ነው የሚያመጡት። 35 ሚሊዮን ተነስቶ ቲፒኤልኤፍ ማሸነፍ አለበት። ጎንደሬነት የሚከለክለኝ ሰው የለም። ወጃም፣ ወሎ፣ ሽዋ፣ ኡጋዴን ያለው አማራ ጥላ ያስፈልገዋል። ኡጋዴን ያለው አማራ የሚደርስለት ኃይል ያስፈልገዋል። በአማራነቱ ነው የሚደበደበው። ለዚሁ ነው ወልቃይት ያለው አማራ፣ ሐረር ያለው አማራ፣ ሽዋ ያለው አማራ አንድ መሆን አለባቸው። የትግራይ ድርጅት በብዛት አይደለም፣ በጽናታቸውና አንድ ስለሆኑ ነው እዚህ ላይ ደረሱት። እኛ ደግሞ ለመከላከል አንድ መሆን አለብን። በጎንደር በጎጃም በምን የሚባለው ይህንን የቲፒኤልኤፍ ተልእኮ ያላቸው ሰዎች የሚፈጽሙ ነው። ሊበታትኑ ኪሳቸው ለማደለም የሚያረጉት ነው። በቃ ይህንን አቋሜ ነው። ስለዚህ ይህንን ነው እስካሁን ድረስ 5 ሳንቲም እንዳልደረሰ 5 ሳንቲም እንዳስተላከላቸው በዚህ አጋጣሚ ልነግር ፈልጋለሁ። ከአንዳንዶቹ ብዙ ተከራክረናል፣ ከአንዳንዶቹ ተጽፏል። እንዲያው
አድማጮቻችን ይህንን አውዲዮ ለቆንጠብ አድርገን ለማስደመጥ የፈለግነው ለአለ ምክንያት አይደለም። ይሄ ጉዳይ በአካባቢያችን የተፈጸመ ስለሆነ የባለ ጉዳዩን የሚመለከተው ክፍል የሚፈጸመውን እና የማይመለከታቸው የሚያደርጉትን ነገር በዝምታ መልክ ስለማይቻል ወደፊቱ እንመለስበታለን። ይሄ ፎቶ እየያዙ ታጋዮቹ ባለቤት ያላቸውን የህዝብ እንቅስቃሴ ለራሳቸው ኪስ ማዳለቢያ ማድረግ የለባቸውም ነው የምትለው። ትክክለኛ እንትን ትዝብቷን የገለጸችው ይህ ጥያቄ በዓለም አቀፍ ደረጃም እየተሰራበት ስለሆነ ለወደፊቱ በሌላ ጊዜ እንመለስበታለን። ይህንን ቁም ነገር ያለውን አውዲዮ በሰፋ ባለ ሁኔታ በሌላ ጊዜ እናስደምጥ ሞክራለን። ለዛሬው በዚሁ እናጠቃላለን። የአውዲዮውን ማደማጥ ሁኔታ ወደሚቀጥለው ፕሮግራም እንሰራጫለን። ተከታተሉ።
በኢትዮጵያ የአንድ ዘር የበላይነት አገዛዝ በአዋጅ ተደነገገ። ህወሓት ወያኔ ቋንቋንና ዘውግን መሰረት ያደረገ ፌደራሊዝም ሁሉ አድሩ ያስከትል ስለሚችለው አደጋ ብዙ ተብሏል። ወደ ተፈራው የርስ በርስልቂት ሊዘፍቀን የተንደረደረ መምጣቱን ያመኑ ወገኖች በህብረ ድምጽ ያግር ያለ የሚል ጮት አሰምተዋል። ዘውግ ተኮር ፌደራሊዝሙ ገና ከጅምሩ ለከፋልቂት ሊዳርግ እንደሚችል በማስተዋወስ ሁሉ አድሩም ከባዳውሎ ንፋስ አገዛዙንና ጫፋሪዎቹንም አልፎ ሁላችንንም የበበተን አደጋ እንደሚጥለን ነፍሳቸውን በአጸደ ገነት ያኑርልንና ስመጥሩ መተኪያ የማይገኝላቸው ፕሮፌሰር አስራት ወልደየስ ከማንም ኢትዮጵያዊ በፊት ቀድመው ተናግረው ነበር። ህዋቶ ያኔ በየለቱ በሚዘራው የጥላቻ ፖለቲካ ሐውልት አንጿል። በልዩ ልዩ ቅስቀሳዎች እልቂት ጠሪ ዘውግ ተኮር ፕሮፖጋንዳዎችን አስራጭቷል። ገዢው የህዋቶ ያኔ ተገዥ አምበሎችን በመመልመል በገዥነት ስነ ልቦና በማነጽ አንዱን ባንዱ ላይ በማስነሳት አግሪቷን የጎሳ ግጭቶች ማዕከል አድርጓታል። ላለፉት 25 ዓመታት በርካታ ዜጎች ህዋት ወያኔ በቀሰቀሰው ግጭት መተከያ የሌለውን ህይወታቸውን አጥተዋል። በግጆቻችን ቀስቃሽነት ብዙ ሚሊዮኖች አማሮች ከምድረ ገጽ ጠፍተዋል። ትውልዱን በጠባብነት ኮትኩቶ ለማሳደግ ያገር አንጡራ ሀብት አፍሰዋል። በወያኔ ዘመን ሰው እንደ ተኩላ እየታደነ ይገደላል። በ1997 ዓመተ ምህረት ምርጫ ወቅት የኢንተርሃሞይ ጨዋታን ለቅንጅት መሪዎች ለስር መዳረጊያ ሊያደርግ ያወጣው የአስቸኳይ ጊዜ አዋጅ እስካለፈው መስከረም 29 2009 ሲሰራበት ቆይቶ መነሳቱ ወይንም መሻሩ ሳይታወቅ በአዲሱ ባናቱ ላይ ለስድስት ወር የሚጸና አዋጅ አወጥቷል። ባለፈው በ1997 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር 2005 ባወጣው አስቸኳይ አዋጅ ላይ የህዋት ወያኔ አላባሽ የነበሩትን የኢሃዲግስ ድሪቶ ከነምና ምንቴው ባለበት እንዲቆይ አድርጎ እስከዚህ ዘመን ድረስ የተጓዘ ሲሆን ባለፈው ሳምንት የወጣው የህዋት ወያኔ አስቸኳይ ጊዜ አዋጅ ኢሃዲግን አራግፎ የትግራይን የበላይነት በድንጋጌ ይፋ አድርጓል። ለገዢው የትግራይ ወያኔ ቡድን የኪስ መሐረብ ሆነው የአንድ ዘር ብቻውን የኢትዮጵያን የሥነ መንግሥት ሥልጣንና ብሔራዊ ሀብት ሰብስቦ እንዲይዝ ያደረጉት አገልግሎታቸውን ስላጠናቀቁ በአዋጁ እንዲበተኑ ተደርገዋል። ያገዛዙን ኮንትራት ለማደስ በየአምስት ዓመቱ ስማቸው ከፍ ብሎ የሚጠራው የኢህአዴግ ድሪቶዎች የአራዊተ ሕገ መንግሥቱ አላባሽነታቸው ተሽሮ በትግሬዎቹ ቀጭን ትእዛዝ ከሥልጣን እርካቡ ተወርውረዋል። ካገዛዙ ከነበሩ የግንባሩ የኢህአዴግ አባል ድርጅቶች መካከል ያንበሳውን ድርሻ ይዞ ፈላጭ ቆራጭ የሆነው ህዋት ወያኔ ነው። ህዋት ወያኔ በዘረፈው ንብረት ጥቅመኞቹን አሰባስቦ ስውር ያገዛዝ መዋቅሩን እውን አድርጓል። የትግሬ ወያኔ አራዊተ ሕገ መንግሥት ሊያስጠብቁ ያልቻሉት ብአዴን፣ ኦፒዲዮ ወዘተ ከጨዋታ ውጭ በማድረግ በተጨማሪም የደቡብ፣ የጋምቤላ፣ የሶማሊ የተካተቱትን የራስን ክልል የመምራት መብት ነፍጎ የወያኔን ህልውና አስጠባቂ አካል የአገር መከላከያ ሚኒስቴር፣ ብሔራዊ የመረጃና የደህንነት አገልግሎት፣ የፌዴራል ፖሊስ ኮሚሽን የጸጥታ አካላት ናቸው ሲል ደንግጓል። በአስቸኳይ ጊዜ አዋጁ ተንተርሶ የእነዚህን መዋቅሮች ኃላፊነት መረከቡን አስታውቋል። በአዋጁ አሻንጉሊቶች የወያኔ ልባስ ሆነው የቆዩት ድርጅቶች ከሥልጣን ተገፍትረዋል። በሙስናና በኪራይ ሰብሳቢነት የተጓለሉ የቀድሞ የህዋት ካድሬዎች ወደ እናት ድርጅታቸው እየተመለሱ ነው። የቀድሞው ወያኔዎች አገርና ህዝብን ለመግደል ማገርና ምሰሶ ሆነው ያገለገሉት የትግራይ የበላይነት ባለበት እንዲቀጥል ለማድረግ እየተሰባሰቡ ነው። ሕግና ሕጋዊነት የሌለባት አገር በመሆኗ አገዛዙ በጥይት ይገድል ነበር፣ በሥራ ማቆ ይገድል ነበር፣ የዜጎቹን መሬት ይነጥቅ ነበር፣ የጎሳ ግጭቶችን ይቀሰቅስ ነበር። እነዚህ ሁሉ እኩይ ድርጊቶቹ ከአስቸኳይ ጊዜ አዋጅ በፊትም የነበሩ ናቸው። አገዛዙ ሽብርተኛ በመሆኑ የአገሪቷን ዜጎች ለእርስ በርስ ትንቅንቅ አጋልጧቸዋል። አንዱን ጎሳ በአንዱ ላይ እያስነሳ መርጦ በመወገን ይህን አረፍተ ነገር ደግመዋለሁ። አንዱን ጎሳ በአንዱ ላይ እያስነሳ መርጦ በመወገን ከግጭቱ የፖለቲካ ትርፍ ሲያካብት ቢቆይም ዛሬ የአገዛዙ አባላት ሞትን እየቀመሱ ነው። ወያኔዎች ሂሳብ ማወራረድ ጀምረዋል። ያልወለድኩት ልጅ አባባ ሲለኝ አፌን ዳባ ዳባለኝ ይላሉ አበው። ዛሬ የትግሪው ያኔ ፋሽስታዊ ቡድን ተቃዋሚውን በጠባብ ብሔርተኝነትና በትምክህተኝነት ይከሳል። ኢትዮጵያ ይያለም ይወተውታል። ኢትዮጵያን ለማጥፋት የኢትዮጵያን ህዝብ መቀመቅ ውስጥ ለመክተት ጧት ማታ ሲሰሩ የነበሩት ባንዳዎች፣ ኢትዮጵያን ሲጸየፉ የነበሩ ካዲዎች የራሳቸው መጥፊያ በመቃረቡ የኢትዮጵያዊነትን ካባ መከናነብ ጀምረዋል። በትግሪው ያኔና በሎሌዎቹ አስገዳጅነት 1-5 ተጠርንፎ ያባላቱን ቁጥር ወደ 10 ሚሊዮን አድርሻለሁ ያለው ህዋትና አጫፋሪዎቹ ከግዙፉ የዘውግ ፖለቲካ ፓርቲነት ወደ ተራኪራይ ሰብሳቢነት የወረደ የጆሮ ጠቢውና ሆዳደሩ ከሀገሪቱ ጋር መሳ ለመሳ ነው ሲባል የነበረለት ተንኮትኩቶ ጥቅመኞችና ሎሌዎቹ ሁሉ የሸሹበት ንቦች ከቀፎው ተበትነው በፍለጋ ላይ ያለ ድርጅት ሆኗል። በድርጅት ፍቅር ባላማጽናትና በሙሉ ልባምነት አቋሙ የተሰባሰቡበት ሳይሆን ጥቅመኞች የጦትን ክፍተት ለመሙላት ክብርና ማንነትን አሽጠው በባርነት ቀንበር ለመግዛት የፈቀዱ በመሆናቸው ሀገርና ትውልድን እየገደለ ያለ የፋሽስት ቡድንን ክደው አብዛኛዎቹ ከህዝብ ጋር በአደባባይ ሰልፍ ወጡ። የህወሓት ካድሬዎች ከትግራይ በስተቀር ህዝብን ከፋፍሎ በጥርጣሬ በጎሪጥ ወደሚተያይበት ጠርዝ ገፍቶ የስልጣን ዕድሜውን ያራዘመበትን 2-10 ዓመታትን ማለፉን የተገነዘቡ የወያኔን ስልት በመረዳት ከወገኖቻቸው ጎን ቆሙ። እነዚህ በየክልሉ ወያኔ በፍርፋሪና በጥቅማጥቅም ልባቸውን ያማለላቸው ወጣቶች የተራቆተችና በድህነት ወጀብ የምትንገላታ ሀገራቸውን ባይነ ልቦናቸው ለማስተዋል ሞከሩ። ይህን ሁኔታ በአንድ ታሪካዊ ሀቅ ጋር አዛምደን እንየው። በ1997 ዓ ም ምርጫዋ ዜማ ወቅት በሟቹ መለስ የተሞካሸው መሬት አንቀጥቅጥና የሰልፍ ትዕይንት በድጋፍ ሳይሆን በግዳጅ እምቢልታ ወደ አደባባይ እንዲወጣ የተደረገውን የሰመረ ነበር ብሎ ሲያደንቅ የነበረው የወያኔ ሚዲያና ባለሥልጣናት ከ24 ሰዓት በኋላ በማግስቱ ሚያዝያ 30 ቀን ለተቃውሞ ከወጣው ሕዝብ ጋር ለወያኔም የወጣው ተደባልቆ በብዛት መሳተፉ ያስደነገጣቸው ትላንትን ለንብ ካኒቴራ ዛሬ ግን ለነጻነት ወጣው በሚል ህብረት ዝማሬ ካደባባዩ ማልፎ ከተማዋን በሚያናውጽ ጩኸት ያሰሙበትና የመሰከሩበት ይንት ወያኔን ጭንቀት ውስጥ ከቶት እንደነበር ትዝ ይለናል። ይህ ታሪካዊ ሀቅ የሚያሳየው አንድ ታላቅ ወነታ ቢኖር በጥቅም እየደለሉ አባልን ማብዛት በክፉ ቀን የማይታደግ መሆኑን ነው የሚገልጸው። ጥቅመኝነት ገፋቢል ቢበዛ ወያኔ ጌታዬ ነው የሚል ፉከራ ያሰማ እንደሆን እንጂ የኢትዮጵያን ትንሣኤ መሻት ግን በምንም አያስቀርም። ዛሬ ትውልዱ ብሔራዊ ውርደት በቀጥታ የሚያንገበግበው የሕዝብ ለሕዝብ መተማመንና አንድነታዊ ጥንካሬ የሚበልጥበት በመሆኑ የወያኔ ድሪቶ ድርጅቶች በነው እንዲጠፉ ቆርጦ ተነስቷል። ወያኔ ሎሌዎቹና ተላላኪዎቹ በፖለቲካ ክስረት ተፋጠዋል። በመሆኑም የሚጠፋፉበት ጊዜ ሩቅ አይደለም። ከህወሓት በስተቀር የቀሩት ድርጅቶች ልባሶቹ ብአዴን፣ ኦህዴድ፣ የሲዳማ ነጻ አውጪ ድርጅት ወዘተ የጥቅም ተገዢዎቹ አባላቶቻቸው ሳይቀሩ እንዲፈርሱ በይነውባቸዋል። ዛሬ በኢትዮጵያችን ማንም ተራ ዜጋ ከህወሓትና አባላቱ በስተቀር የነዚህ ድርጅቶች አባላት ነን የሚል ድፍረት ያለው የለም። በህወሓት ወያኔ የሚመራው አገዛዝ ዛሬም በስኬት ጎዳና እየጋለብኩኝ ነው ብሎ እንደ ቆራ ቢጮህም በተግባር ግን በየመንገዱ ዜጎችን ያስራል፣ ይረሽናል። ህዝቧን ሰርቶ መብላት የማይጨበጥ ጉም አድርጎ የራሱን ጎሳ ብቻ ይጠቅማል። ህወሓት የሥልጣን መሠረቱን ለማጥናት ይሆነኛል ብሎ ያስቸኳይ ጊዜ አዋጅ በመደንገግ ጸረ ሕዝብነቱን አረጋግጧል። በራሱ ላይ የነበረውን ተስፋ ያሟጠጠ በመሆኑ ከእንግዲህ ወዲያ ከጥፋቱ ታርሞ ለሀገር የሚጠቅም ሥርዓት ሊያመጣ ይችላል ብሎ ተስፋ ማድረጉ ተላላነት ነው። ሰብአዊ ክብርን አዋርዶ በችግር ቀፍድዶና አስጨንቆ ለዘላለም መግዛት ወይንም ሁለተኛ አማራጭ አደረገውን ታላቋን ትግራይ በኢትዮጵያ ህዝብ ኪሳራ ለመገንባት እየሰራ ያለው በንጹሃን ደም የጨቀየውን ህወሓት ወያኔን በኃይል ወይንም በህዝባዊ አመጽ ብቻ ማስወገድ እንዳለብን እውነቱ ፊታችን ላይ ወድቋል። ዛሬ ነጻነትን አጥቶ ከመኖር ለነጻነት መሞት ይሻላል ብለው ዱር ቤቴ ያሉ በአገራችን በመበራከታቸው ኢትዮጵያዊነትን ቆፍሮ ለመቅበር የሚሰራ ኢትዮጵያውያንን ተከባብሮና ተቻችሎ አብሮ የመኖር ነባር ባህል ንዶ በጥላቻ የተቦካ ዘረኝነትን ለመተካት ሌት ተቀን የሚሰራ ሀገሪቷን እንደ ግል ርስቱ የብቻው አድርጎ የሚዘርፍ ወንጀለኛ አገዛዝ መጥፋት አለበት። እርሱ የሚፈልገውን እንድንፈጽም የሚበይንብንን አገዛዝ በቁርጠኝነት መታገል ይኖርብናል። ስለሆነም በሕዝባዊ ዓመፅ ላንዴና ላይመለስ በታሪክ የቆሻሻ ትቢያ አድርገን መጣል ብቸኛው አማራጭ ነው። የግፎን እንባና የንጹሕ ደም የፋሽስቱን የብደት መጠን እጅጉን ሞልቶታል። የወገኑ መገፋት ያንገበገበው እንቢባይ ሙሴዎችን በመፍጠራችን ወደ ተቃውሞ ጎራ በገፍ በመተመምና ተቃውሞውን ማጠናከር ተችሏል። ለነጻነት የሚከፈለውን ዋጋ በጋራ በመክፈል የራስን ነጻነት በእጅ ለማስገባት ሁኔታው የተመቻቸ ነው። ለሺህ ዘመናት በጀግና ልጆቿ የተባበረ መሥዋዕትነት የተጓዘች ኢትዮጵያ ከፊት ለፊቷ ያለውን የፋሽስት አገዛዝ ተሻግራ የሚቀጥለውን ትውልድ ከነሙሉ መብቱ ለመውለድ የተረገዘው ዓመፅ መላው ኢትዮጵያን ማላበስ አለበት ብለን እናምናለን። ፋሽስቱ ወያኔ በአስቸኳይ ጊዜ አዋጅ በፊትም ንጹሐን በጠራራ ፀሐይ ጨፍጭፏል። ጋዜጠኞችንና ፖለቲከኞችን፣ የሰብአዊ መብት ተሟጋቾችን ለእስር ዳርጓል። ተቃዋሚ ድርጅቶችን አፈራርሷል። በሰላማዊ መንገድ ተቃውሞ የሚያሰሙትን ሽብራዊ እርምጃ በመውሰድ ዜጎች በስጋት እንዲኖሩ ፍርሃትን በማስፈን የአገዛዙን ዕድሜ ለማራዘም ሲሞክር ቆይቷል። ወያኔ በጅምላ በማሰርና በመደብደብ ተሸብሮ የሚያሸብር ድርጅት ነው። በአሁኑ ወቅት የትግሬ ወያኔ አገዛዝ ተሸብሮ የሚያሸብረው በአንድ ምክንያት ነው። በአገዛዙ ላይ የተነጣጠረው ሕዝባዊ ቁጣ የማይታጠፍ ብቻ ሳይሆን ወያኔ የተጋረጠበትን አደጋ መከላከል የሚያስችል አቅሙ እየመነመነ መምጣቱ ነው። ከእንግዲህ ሞትን የደፈረ ትውልድ ከወያኔ ጋር በቀላሉ አይላቀቅም። ሥልጣን የማጣት የመጨረሻው ጫፍ ላይ የደረሰው ወያኔ በአስቸኳይ ጊዜ አዋጅ ያወጀው ወያኔያዊ የማሸበር ልክፍቱና ልምዱ ከውድቀት ያድነኛል በሚል ሲሆን፣ ሥልጣን የማጣት ስነ ልቦና ላይ በመውደቃቸው በጅምላም ይሁን በተናጠል ጭካኔ በተመላበት ሁኔታ በመግደል በማሰር በመደብደብ የትግሬ ወያኔ ሽብርተኛ አገዛዝ ዘላለማዊ ለማድረግ የመጨረሻ ካራቸውን ስለዋል። ወያኔዎች ሰውን ዋጋ የሌለው ፍጡር አድርገዋል። በግልጽ ይዘው ያስራሉ፣ በሚስጥር ይገድላሉ። የአንድ መንደር ምልምሎች ከትግራይ የተውጣጡ ፋሽስቶች ጊዜ ሰጥቷቸው በልጽገዋል። ሕዝብን አደህተዋል፣ ከብረዋል። በዘር ስሌት ዙፋን ላይ ተቀምጠዋል። ድህነታቸውን ታሪክ አድርገዋል። እንግዳ ከሆነባቸው ባንዳዎች አብራክ በመፈጠራቸው የጥፋት ስነ ልቦናቸው ከልኩ በላይ አብጦባቸዋል። እነሱ እንኳን ድሮ ይሰሩት የነበረውን ሌላው ጥሮ ግሮ መተዳደሪያው እንዳያደርግ ቀምተውታል። አንዳችም መልካም ነገር በኢትዮጵያ በወያኔ ዘመን አልታየም። ሞት፣ ስደት፣ መከራና ረሃብ ነግሷል። የግፍ አገዛዝ እየገፋ ሄዶ አንዱን ጎሳ ከአጎራባች ወገኑ ጋር ለማጋጨት ለካድሬዎቻቸው የሰጡት ርኩስ ተግባር ስላላረካቸው የነጻ እርምጃ በማንኛውም ተቃዋሚ ላይ ለመውሰድ አዋጅ አዋጅ ብለዋል። ቅልብ ወያኔ ነፍሰ ገዳዮችን በገፍ አሰልጥነው በመላው ኢትዮጵያ አስፍረዋቸዋል። በቅርቡ ከአስቸኳይ አዋጁ ጋር በተያያዘ ባለጌ ሥልጣን ሲይዝ ያብዳል ነውና የወያኔ ፋሽስት ባንዳዎች ከአያት ቅድመ አያቶቻቸው ከጥብቅ አደራ ጋር በቅብብሎሽ የወረሱትን የአማራ ሕዝብ ጥላቻ በአዲስ ለማከናወን ስልት ቀይሰዋል። አማራውን በቁጥር ለማመንመንና ለበለጠ የድህነት አረንቋ ውስጥ ለመክተት አንዱን አማራ በሌላው ላይ ለማስነሳት እቅድ ነድፈዋል። በዚህ ርኩስ ተግባራቸው ለአንድ ምዕተ ዓመት በሕዝብ ጫንቃ ላይ ለመቀመጥ መሰናዶ እያደረጉ ነው። ግፍ እየሰሩ ለአዲስ ግፍ ረሃብተኛ ሆነዋል። ይህ ትውልድ ውርደት ይብቃን ብሏል። የአገር ፍቅር ስሜትና የአርበኝነት መፍለቂያ ማዕከል የሆነው የአማራ ሕዝብ በአንድነት ተነስቷል። የወያኔ ፋሽስታዊ ቡድን የኦሮሞና የአማራውን ሕዝብ ለማጋጨት በሚስጥርና በይፋ ሰፊ ቅስቀሳ ቢያደርግም በሁለቱም ሕዝብ መካከል የበርሊን ግንብ ለመሥራት ቢዳክርም ወደ መጨረሻው የአገዛዙ ዓላማ ሳይሳካ ቀርቷል። ጊዜ ይፍጅ እንጂ አማራውና ኦሮሞው ከቀረው ኅብረተሰብ ጋር በሰላም የመኖሩን አማራጭ በእጁ እንደሚያስገባ የታወቀ ነው። ለወያኔዎች የጎሳዎችን የንቃተ ሕሊና ማነስ መነሻ በማድረግ የሚፈጽሟቸው ደም የማቃባት ተንኮል በራሳቸው ላይ እንዲዛመትባቸው ግፊት እየጨመረ ነው። የትግሬ ወያኔ ቡድን ገፍቶ ወደ ገደል ጠርዝ እንዲንጠለጠል ያደረገው የኢትዮጵያውያን ሕልውና ትውልዳዊ የማንነት ዕዳ አገዛዙን ገፍትረን መጣል ብቸኛ አማራጭ መሆኑ ለሁላችንም ግልጽ ነው። አሻፈረን በቃን በሚለው ከጸናን አስቸኳይ አዋጁ ሽፋን በደምስ ባሕር እንደሚያጥለቀልቀን መተንበይ ይቻላል። ይህን ክፉና መናጢ ዘረኛ አገዛዝ ዘግናኝ የሆነ دم سافس ودس شاله هنيتا مش شغاقر يمنشل بطن هنيتا ماتينو يزي قنت قديتانو باسالفنا چوها مستامتات بمكراوش براننا يتصافو كنتوچن تطولنال يزانو يهال دقمو يهزواي تقلوط انشا ويانين لزقمتاوي موت يدارغونو لنصوهن لنصوه اللينا اننور كالن واناو تلاتا اچن واتو ياني فاشيستاوي بودنو ኢትዮጵያነት የሌላቸው ከራሳቸው ጎሳ በስተቀር ሌላው ሰው የማይታያቸው የዘረኝነት ህመምተኞች ስግብግቦች ሌቦች ውሸታሞች ከፋፋዮችና መሰሪዎች ይሉኝታ የማያውቁ አገርሻጮች የነፍሰ ገዳዮች መጫወቻ ሆነን ተለያይተን በመቆማችን ሲጫወቱብን ኖረዋል። ደካሞች ሆነን በህዳጣን ባናሳ ተገዝተናል። ባስቸኳይ ጊዜ አዋጅ ማስፈራሪያ የባንዳ ልጆች በሚኒሊክ ቤተመንግስት ተደብቀው እንዲኖሩ አንፈቅድም። የሚከፈለው መስዋዕትነት መቀጠል አለበት። የደቡብ አፍሪካ አፓርታይድ በዘመኑ በየወሩ ያስቸኳይ አዋጅ ያውጅ ነበር። የነጻነት ታጋዮችን ሽብርተኞች ይላቸው ነበር። ቆራጥ ህዝብ በቃኝ ብሎ ሲገጥመው ግን ታንክና መትረየስ የታጠቀ ዘመናዊ ፋሺስት ጦር አላዳነው። በመጨረሻም አፓርታይድ ወደማይቀረው ግብአተ መሬት ተሸኘ። ዮያን ያገዛዝም የሚገጥመው ይሄው ጽዋ ነው። ይህን በፍቅረ ነዋይ የታወረ የባንዳ ልጆች ጥረቅም በማስወገድ ለሺ ዘመናት በጀግኖች ልጆቿ የተባበረ ክንድ የተገነባች ኢትዮጵያን በደለደለ መሰረት ላይ ለማቆም ቃል እንግባ። ድል ለኢትዮጵያ ህዝብ።
አድማጮቻችን የኢትዮጵያ አንድነት ሬዲዮን ሳምንታዊ ስርጭት ወደ መጣናቀቁ ተቃርባናል። የዛሬውን የጥቅምት 6 ቀን 2009 ዓ.ም ተመረጥ ወይንም የኦክቶበር 16 2016 ስርጭት የመራነው ተኮላ ወርቁ ሞላ እኔም የቴክኒኩን ድጋፍ የሰጠሁት ቴዎድሮስ በቀለ ደና ቆዩልን ይያል በዚሁን ሰናበታችኋለን። ድል ለኢትዮጵያ ህዝብ። አድማጮቻችን ድጋሜ ማስተዋቂያ የርዳታን የድጋፍ ማሰባሰቢያ ጥሪ። የተከበራችሁ ውድ ኢትዮጵያውያን ያለም አቀፍ ሞረሽ ወገኔ የአማራ ድርጅት ሊቀመንበር አቶ ተክሌ የሻው በአካል የሚገኙበት ለወገን እርዳታና የአማራ ድምጽ ሬዲዮን ለማጠናከር የሚውል የገንዘብ እርዳታ ማሰባሰቢያ እንዲሁም ሞረሽ ወገኔ ያሳተመው መጽሐፍ አማራ መጽሐፍ የሚመረቅበት ሰፋ ያለ ዝግጅት አዘጋጅተናል። በለቱ በወቅታዊ የሀገራችን ጉዳዮች ላይ ከክብር እንግዳችን ካቶ ተክለ የሻውና ከወገን ጋራ በመንመካከርበት መድረክና በሌሎችም ዝግጅቶቻችን ላይ እንድትገኙልን በአክብሮት ጋብዘናችኋል። ቀን ኖቬምበር 5 2016 ሰዓት ከቀኑ 13 እስከ 22 ሰዓት አድራሻ ይልማሽቬገን ኦሽታ ፎልኬቱስ ካክብሮት ሰላምታ ጋር ሞረሽ ወገኔ ስዊድን አማነወይ ወንድሬ እንዳጭ
Amar ne shoy bandi